ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የማክሰኞ መጋቢት 22 2012 ዓ.ም ዝግጅታችን ጀመረ። በምዕራብ ኦሮሚያ ተቋርጦ የነበረው የቴሌኮም አገልግሎት እንዲጀምር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት።
ይሄ ቡድንም በከፍተኛ ደረጃ መስመር እንዲይዝ ስለተደረገ የተደረገም ስላለ ቴሌኮም ሰርቪሱ ክፍት እንዲሆን ተደርጓል።
የኦሮሚያ ክልል ርዕሰ መስተዳደር አቶ ሽመልስ አብዲሳ ዛሬ ከሰጡት መግለጫ የተወሰደ ነው የሰማችሁት። ዘገባውን በአብይ ርዕስ ይዘናል። ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሶሎሞን አባተ ነኝ። ንጉሡ ታምሬ በቅንብሩ አብሮኝ ስቱዲዮ ነው ያለው። በነገራችን ላይ ከባልደረቦቻችን 80% የሚሆኑት በዚህ ምሽት የምትሰሟቸውና ሌሎችም ከየቤታቸው እየሰሩ ነው ያሉት። ኢትዮጵያም በየመስኩ ተሰማርተው ይገኛሉ፣ በሌሎችም ቦታዎች ያሉት። አሁን የሰዓቱን ዋና ዋና የዓለም ዜና እናቀርባለን።
ጤና ይስጥልኝ አድማጮች፣ ዜናውን የማሰማችሁ ቆንጂት ታዬ ነኝ። ቀጣዮቹ 2-3 ሳምንታት ኮሮና ቫይረስ ሊያስከትል የሚችለው የከፋ ጉዳት የሚታይበት ጊዜ ነው ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሳስበዋል። በተለይም በገበያዎችና የትራንስፖርት አገልግሎቶች ውስጥ ሁሉም ሰው አካላዊ ርቀትን እንዲጠብቅ አሳስበዋል ጠቅላይ ሚኒስትሩ። መንግስት እነዚህ የቫይረሱ መከላከያ እርምጃዎች መተግበራቸውን በሕግ አስከባሪ አካላት በኩል እንደሚከታተልም ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። እያንዳንዱ ግለሰብ ለደህንነቱ ኃላፊነት አለበት ሲሉም በዚሁ በፌስቡክ ገጻቸው ባሰፈሩት መልእክት አስገንዝበዋል። ወረርሽኙን ለመከላከል ከተቋቋመው የሚኒስቴሮች ኮሚቴ ጋር መወያየታቸውንና ክንዋኔዎቹን መገምገማቸውን ያመለከቱት ጠቅላይ ሚኒስትሩ በኮሚቴው ሪፖርት መሰረት ትልቁ ፈታኝ ሁኔታ አካላዊ ርቀትን መጠበቅ አለመቻሉ መሆኑን ነው ያስገነዘቡት። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሮና ቫይረስ ወረርሽኝ በምርጫ 2012 ኦፕሬሽን እቅድና የጊዜ ሰሌዳ ላይ የፈጠረውን ችግር ገምግሞ ውሳኔ አሳልፏል። ቦርዱ ባወጣው የምርጫ የጊዜ ሰሌዳ መሰረት ምርጫው ነሐሴ 23 ቀን እንዲካሄድ ወስኖ በዚያም መሰረት የተገለጹ ተግባራት ጊዜ ተይዞላቸው እያከናወነ ለሕዝብ ሲያሳውቅ መቆየቱን ብሔራዊ ምርጫ ቦርዱ በመግለጫው አመልክቷል። ቦርዱ ስራዎቹን በጊዜ ሰሌዳው መሰረት ለማከናወን ጥረት እያደረገ ባለበት ወቅት ባለፉት ሳምንታት በሀገሪቱና በዓለም ላይ የተከሰተው የኮሮና ወረርሽኝ እንቅስቃሴዎችን እንዲቋረጡ ማስገደዱን አክሎ አስታውቋል። ቦርዱ በተፈጠሩት ሁኔታዎች የተነሳ ምርጫውን በጊዜ ሰሌዳዎች መሰረት ማካሄድ የማይቻለው መሆኑን ተረድቶ መከናወን ያለባቸው ስራዎች ለጊዜው እንዲቆሙ መወሰኑን ነው ያመለከተው። የሕዝብ ተወካዮች ምክር ቤት ይህንኑ ተገንዝቦ ውሳኔ ለመስጠት ያገለግለው ዘንድ ውሳኔውንና ያካሄዳቸውን የዳሰሳ ጥናቶች ለምክር ቤቱ ለማስተላለፍ መወሰኑን ቦርዱ አስታውቋል። ዝርዝሩን በነገ ዘገባ እንመለስበታለን። የኮሮና ቫይረስ ወረርሽኝን ለመግታት ሲባል የሙስሊሙ ማህበረሰብ በማናቸውም የጸሎት ወቅት ወደ መስጊዶች እንዳይሄድ የኢትዮጵያ የእስልምና ጉዳዮች ምክር ቤት ውስብስብ ይዟል።
የኮሮና ቫይረስ ወረርሽኝን ለመግታት ወሳኔዎች ማስተላለፉን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳውቋል። ምክር ቤቱ እንደገለጸው በእምነቱ መሰረት በተደረገው ፈትዋ ወይንም ደግሞ እምነታዊ ትንታኔ መሰረት በዚህ አስቸጋሪ ጊዜ መሰባሰብ አደጋ ስላለው ማህበረሰቡ እንዲቆጠብ አሳስቧል። የእምነት ሂደቶችን በተመለከተም የምክር ቤቱ ዋና ጸሐፊ ሼህ ቃሲም መሐመድ ተከታዩን ብለዋል።
የበሽታው አደገኝነትና ስርጭት እየጨመረ በመምጣቱ ሌላ ተጨማሪ ፈትዋ መስጠት አስፈላጊ ሆኖ ተገኝቷል። በዚህም መሰረት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ካለበት ሃይማኖታዊና ሀገራዊ ኃላፊነት አኳያ የሚከተለውን ፈትዋ ሰጥቷል። በበሽታው የተያዙና በእድሜ የገፉት ሰዎች ብቻ ሳይሆኑ ሁሉም የሙስሊሙ ማህበረሰብ አባላት እቤታቸው ውስጥ መስገድ ግዴታ ነው።
ምክር ቤቱ ባሳለፈው ውሳኔ የጋራ የእምነት ትምህርት እንዲቋረጥ የተደረገ ሲሆን በምክር ቤቱ ፕሬዝዳንት ሙፍቲ ሐጅ ዑመር ኢድሪስ እና በምክትል ፕሬዝዳንቱ ዶክተር ጀይላን ከዲር የሚመራ የኮሮና ቫይረስን መከላከል ላይ የሚሰራ ታስክ ፎርስ መቋቋሙንና የተለያዩ የግንዛቤ ስራዎች እንደሚሰራ አስታውቀዋል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
የኤርትራ የጤና ሚኒስቴር የምግብና የመጠጥ ቤቶች እንዲዘጉ መወሰኑ ተገለጸ። የኮሮና ቫይረስ ስርጭትን ለመቀነስ ሲባል ብዙ ሰው የሚስተናገድባቸው የምግብና የመጠጥ ቤቶች፣ ፍርድ ቤቶችና የኢንተርኔት ካፌዎችን የመሳሰሉ ድርጅቶች ከዛሬ ጀምሮ ለሁለት ሳምንታት እንዲዘጉ መወሰኑን የጤና ጥበቃ ሚኒስቴሩ አስታውቋል። በሀገሪቱ በኮሮና ቫይረስ የተያዙ ሰዎች ቁጥር ባለፉት 10 ቀናት ውስጥ ወደ 15 እንዳሻ ቀበ ሚኒስቴሩ ገልጿል። ብርሃነ በርሀ ከአስመራ ዝርዝሩን ይዟል።
ወደ ኤርትራ የሚደረጉ የአውሮፕላን በረራዎች ከመቋረጡ በፊት ከውጭ ሀገር ወደ ኤርትራ በገቡ መንገደኞች ላይ ባለፉት ቅርብ ቀናት በተደረገላቸው ምርመራ 3 መንገደኞች በኮሮና ቫይረስ መያዛቸው በመረጋገጡ በ10 ቀናት ውስጥ በበሽታው የተያዙ ሰዎች ቁጥር ወደ 15 ማሻቀቡን የኤርትራ የጤና ሚኒስቴር ትላንት መጋቢት 21 አስታወቀ። ከነዚህ 3 አዲስ የኮሮና ቫይረስ ከተያዙ ሰዎች መካከል አንዷ ሴት እንደሆነችና እድሜያቸውም ከ48 እስከ 60 እንደሆነ የገለጠው የኤርትራ የጤና ሚኒስቴር በለይቶ ማከሚያ አስፈላጊው ክትትልና የሕክምና ድጋፍ እየተደረገላቸው እንደሆነም ጨምሮ አስታውቋል። ከዚህ ጋር በተያያዘ የኤርትራ መንግስት የኮሮና ቫይረስ ስርጭትን ለመከላከል የግንዛቤ ማስጨበጫ ትምህርቶችንና ምክረ ሐሳቦችን እንዲሁም መመሪያዎችን እያወጣ ቢሆንም በህብረተሰቡ ዘንድ እየታዩ ያሉ ማህበራዊ ርቀትን ያለመጠበቅና መሰብሰብን የመሳሰሉ ክፍተቶችን ለማቆም ከመጋቢት 21 ጀምሮ በስራ ላይ የሚውል ተጨማሪ ውሳኔዎችን እንዳወጣ የኤርትራ የጤና ሚኒስቴር አስታውቋል። በመመሪያው ውሳኔ መሰረት ከዛሬ ጀምሮ መመሪያዎችን በሚጥሱ ሰዎች ላይ በሚመለከተው የመንግስት አካላት አስፈላጊው እርምጃ እንደሚወሰድባቸውም ተወስኗል። ከዛሬ ጠዋት 12 ሰዓት ጀምሮ አምራች ድርጅቶች፣ ባንኮች፣ መድኃኒት ቤቶችና የምግብና የንጽህና ሸቀጣሸቀጥ ሱቆች ተከፍተው እንዲቆዩ፣ ምግብ ቤቶችና ሌሎች ብዙ እንግዶችን የሚያስተናግዱ አገልግሎት ሰጪ ድርጅቶች ለሁለት ሳምንት ተዘግተው እንዲቆዩ፣ ሰራተኞቻቸው ደግሞ ከስራ ሳይባረሩ ሙሉ ደሞዝ እየተከፈላቸው በስራው ላይ እንዲቆዩ ተወስኗል። ከዚህ በተጨማሪ ሁሉም የፍርድ ቤት መጋባያዎች እንዲዘጉ፣ አስቀድሞ የተያዙ ጉዳዮችና ቀጠሮዎች ደግሞ በእንጥልጥል እንዲቆዩ ተወስኗል። የሰዎችን አስፈላጊ እንቅስቃሴ ለማስወገድም የውሃ፣ ኤሌክትሪክና የቴሌፎን ክፍያዎች ለአንድ ወር እንዲቋረጡና በሚቀጥሉት ወራት እንዲከፍል የኤርትራ የጤና ሚኒስቴር አዲስ ባወጣው መመሪያ አስታውቋል። ከዚህም በተጨማሪ ሁሉም የመንግስት መስሪያ ቤቶች በመንግስት የሚወጡ መመሪያዎችን በጥብቅ ለመተግበር የሚያስችል አሰራር እንዲከተሉ እንደሚገደዱ በአጽንኦት ያሳሰበው የኤርትራ የጤና ሚኒስቴር መመሪያ ተጨማሪ ዝርዝር መመሪያዎችን እንደሚልክ አስታውቋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ።
በዓለም ዙሪያ በኮቪድ-19 ኮሮና ቫይረስ መጠቃታቸው የተረጋገጠው ሰዎች ቁጥር 801,004 መድረሱን፣ እስካሁን በበሽታው ለህልፈት የተዳረጉት ቁጥር ደግሞ ከ38,740 ማለፉን ከጆንስ ሆፕኪንስ ዩኒቨርሲቲ የተገኙ መረጃዎች ያመለክታሉ። በአህጉር አፍሪካ በኮሮና ቫይረስ ተጋላጭ ቁጥር ከፍተኛው የተመዘገበባት ደቡብ አፍሪካ ጥብቅ የሆነ የቫይረሱ ምርመራ ማካሄድ እንደምትጀምር ዛሬ አስታውቃለች። ፕሬዝደንቱ ሲሪል ራማፎሳ ትናንትና በሰጡት መግለጫ ከቤት ወደ ቤት እየተዘዋወሩ ምርመራውን የሚያካሂዱ 10,000 የመስክ ሰራተኞች በጥቂት ቀናት ውስጥ እናሰማራለን ብለዋል። የማይክል ብራውንን ዘገባ አሉላ ከበደ ይዟል።
ደቡብ አፍሪካ ለ21 ቀናት የሚዘልቀውን ዜጎች ከቤት እንዳይወጡ የሚያዘውን ድንጋጌ ካሳለፈች ቀናት አስቆጥራለች። ፖሊስ ደንቡን የተላለፉ በርካታ ሰዎችን በቁጥጥር ስር አውሏል። ይህም ሆኖ በፍጥነት እየተዛመተ የመጣው የኮሮና ቫይረስ ወረርሽኝ ያሳሰባት ደቡብ አፍሪካ የተጠናከረ እርምጃ መወሰኗን ያስታወቀችው 1,326 ለቫይረሱ መጋለጣቸው የተረጋገጠ ሰዎች መኖራቸውንና 3 ሰዎች በዚሁ ሳቢያ ለህልፈት መዳረጋቸውን ነው ፕሬዝዳንቱ በትላንቱ ምሽት ንግግራቸው ያመለከቱት። በሌላ በኩል ደቡብ አፍሪካ የማህበራዊ ድጎማ ለመቀበል በሚወጡ አረጋውያንና አካል ጉዳተኞች ላይ የፈጠረውን ጫና ለማቅለል በያዝነው ሳምንት የአውቶቡሶችና የታክሲ አገልግሎቶችን ፈቅዳለች። በሌላ የአፍሪካ ዜና ዚምባብዌ 21 ቀናት የሚቆይና ከቤት መውጣትን የሚያገድም በብሔራዊ ደረጃ ከአትላንታ አንስቶ ተግባር ላይ ውላለች። በሀገሪቱ በህዝቧ ቁጥር ቀዳሚዋ የሆነችው ናይጄሪያም ትላንት ማምሻው ላይ ነው ናይጄሪያውያን ረዘም ላሉ ቀናት የሚያስፈልጋቸውን ምግብና ሌሎች ቁሳቁሶች ለመሸመት በመሯሯጥ ላይ በነበሩበት ወቅት የ14 ቀናቱን የአደባባይ እንቅስቃሴ የሚገድብ ደንብ ይፋ ያደረገችው። በግብጽ ትላንት ባለስልጣናት ከታሪካዊዎቹ የጊዛ ፒራሚዶች የሚነሱ ባለቀለም ብርሃኖችን በመርጨት ነበር ዜጎች ከመኖሪያ ቤታቸው እንዳይወጡ የሚያዘውን ገደብ ያስተዋወቁት። በጥድፊያ በሚለዋወጠው የኮሮና ቫይረስ ወረርሽኝ መዛመት የስካሁኑ መረጃዎች እንዳመለከቱት በመላው አፍሪካ ለቫይረሱ የተጋለጡት ሰዎች ቁጥር ከ5000 በላይ ሲደርስ በህመሙ ሳቢያ ህይወታቸውን ያጡት ደግሞ 173 መድረሳቸው ተረጋግጧል።
አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዓለም ዙሪያ የኮሮና ቫይረስ ወረርሽኙን ይዞታ በተመለከተ ደግሞ ቻይናና ደቡብ ኮሪያን በመሳሰሉ ሀገሮች የቫይረሱ ስርጭት መሻሻል ቢያሳይም ወረርሽኙ በክልሉ መዛመቱ አበቃ ማለት አይደለም፣ ገና ረጅም ጊዜ ይወስዳል ሲል የዓለም የጤና ድርጅት አሳስቧል። የWHO የምዕራባዊ ፓሲፊክ ክፍለ ዓለም አካባቢ ዳይሬክተር ዶክተር ታኬሺ ካሳይ ረጅም ጊዜ የሚወስድ ትግል ነው ብለዋል። ነቅተን መዋጋታችንን ልናቆም አንችልም ሲሉም አክለዋል። እያንዳንዱ ሀገር እንደየራሱ ይዞታ ለወረርሽኙ ምላሽ መስጠቱን መቀጠል እንዳለበትም አሳስበዋል። ቻይና ዛሬ አንድ ተጨማሪ የቫይረሱ ህመምተኛ እንደሞተባት አስታውቃለች። 48 አዲስ ተያዦች መመዝገባቸውንም አክላ አመልክታለች። የዓለም የጤና ድርጅት የአጣዳፊ ሁኔታ መርሃ ግብሮች ዋና ዳይሬክተር ማይክል ራይን በበኩላቸው በአሁን ወቅት በወረርሽኙ ከማናቸውም በከፋ ሁኔታ የተጠቁት ስፔንና ጣሊያንን የመሳሰሉ ሀገሮች በቅርቡ የስርጭቱ ይዞታ ጋብ ይልላቸዋል የሚል ተስፋ እንዳለ ተናግረዋል። ደቡብ ኮሪያ 125 አዲስ የቫይረሱ ተጠቂዎች መመዝገባቸውን አስታውቃለች። ስፔን 849 ተጨማሪ ሰዎች እንደሞቱባት ትናንት ሰኞ አስታውቃለች። በቫይረሱ ተያዦች ቁጥር ዩናይትድ ስቴትስ ስፔንንም ጣሊያንንም እየመራች ነች። ወረርሽኙ እጅግ በበረታባት የዩናይትድ ስቴትስ ኒውዮርክ ክፍለ ግዛት እስካሁን ከ900 በላይ ህሙማን ሞተዋል። ሆስፒታሎች የሚጎርፈውን ብዛት ያለው ታካሚ ለመርዳት እየታገሉ ናቸው። የኒውዮርክ አገረ ገዢ አንድሮ ኮሞ የወረርሽኙ ሁኔታ አጣዳፊ ካልሆነባቸው የሀገሪቱ አካባቢዎች ሐኪሞችና ነርሶችን መጥታችሁ እርዱን ሲሉ ተማጽኖ አቅርበዋል። በዩናይትድ ስቴትስ የቫይረሱ ተጠቂ ብዛት ከ164000 የሞቱ ሰዎች ቁጥር ከ3100 አልፏል። የዩናይትድ ስቴትስ እና ዓለም አቀፉን የወረርሽኙን ወቅታዊ ይዞታ በዝርዝር ያዘ ዘገባ በመጽሔት ክፍለ ጊዜ ይቀርባል። በሌላ ዜና ዩናይትድ ስቴትስ ማሳቹሴትስ ክፍለ ግዛት በሚገኝ አንድ የአርበኞች እንክብካቤ ማዕከል 11 አርበኞች መሞታቸው ተዘግቧል። የክፍለ ግዛት የመንግስታዊ የጤና ማዕከሉ ኃላፊ በዚህ የተነሳ ከኃላፊነታቸው እንዲወገዱ ተደርጓል። ከሞቱት መካቸው በምርመራ ተገኝቶላቸው የነበሩ እንደሆኑ ዜናው አመልክቷል። ጀርመን፣ ብሪታንያና ፈረንሳይ ለኢራን የህክምና ቁሳቁስ የሚያቀብሉበት መንገድ እንዳመቻቹ ተጠቁመዋል። ጀርመን ዛሬ እንዳስታወቀችው ይህ የዩናይትድ ስቴትስ ማዕቀብ ተጥሎ ባለበት ሁኔታ የሚከናወነው የመጀመሪያ እንቅስቃሴ መሆኑ ነው። የጀርመን የውጭ ጉዳይ ሚኒስቴር ወደ ኢራን የሚላከው እንዴት ያለ የህክምና አቅርቦት እንደሆነ ደግሞም የሚሳተፉ ኩባንያዎች የትኞቹ እንደሆኑ ግን የገለጸው ነገር የለም።
አመሰግናለሁ ቆንጂት ለዓለም ዜና። ቆንጂት ታየም ከቤቷ ሆና ያቀናበረችውን ዜና ነው ያደመጣችሁት። ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎሄርትዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የማክሰኞ መጋቢት 22/2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይ @voa አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። እጅ እንነሳለን። እጅ እንንሳ የዜማውን ሐሳብ ባለቤትና የግጥሙን ጸሐፊ አለማየሁ ደመቀን እንዲሁም ድምጻውያኑን ሚሚ ሙሉቀንና ትንሳኤ ጎበናን አነጋግረናል። ዘገባ ይዘናል። አሁን የዕለቱ አበይት የኢትዮጵያና ለማቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። በምዕራብ ኦሮሚያ ወለጋ ዞኖች ተቋርጦ የነበረው የቴሌኮም አገልግሎት እንዲጀመር የተደረገው በአካባቢው ሰላምና መረጋጋት በመስፈኑ ነው ብሏል መንግስት። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ ዛሬ የሰጡትን መግለጫ የተከታተለው ሙክታር ጀማል ተከታዩን ዘግቧል።
የኦሮሚያ ክልል አዳማ ከተማ ሶስት ሰዎች ኮሮና ቫይረስ ከተገኘባቸው በኋላ ስጋትና መደናገጥ ይታያል። የቫይረሱን ስርጭት ለመግታት የክልሉ መንግስት ያወጣውን ባለ 12 ነጥብ ውሳኔ በኦሮሚያ ምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ አቶ አዲሱ አረጋ ዘርዝረዋል። ሀገር አቋራጭ የህዝብ ትራንስፖርትን ጨምሮ በየከተሞቹ ያሉ የታክሲ አገልግሎቶች ሙሉ በሙሉ እንደሚቋረጡ፣ ከወረዳ ወደ ወረዳ አገልግሎት የሚሰጥ ማመላለሻዎች ጭነታቸውን በግማሽ እንዲቀንሱ፣ የመንግስትና የፓርቲዎችን ጨምሮ ምንም አይነት ስብሰባዎች እንዳይካሄዱ፣ ህብረተሰቡ ከገጠሩ ወደ ከተማ የሚያደርገውን ጉዞ እንዲቆጠብ መወሰኑ ነው አቶ አዲሱ የተናገሩት።
በሚቻለው መጠን ህብረተሰባችን በተለይ ገጠር አካባቢ ያለው ማህበረሰብ በቀዩ በአካባቢው እንዲቆይ ተወስኗል። የህዝብ እንቅስቃሴ በተለይ ከገጠር ወደ ከተማ የሚደረጉ እንቅስቃሴዎች እንዲገቱ እንዲገደቡ ተወስኗል። ስለዚህ በየደረጃው ያለው የጸጥታ አካልም ይሄን ውሳኔ ተገንዝቦ ይሄን ውሳኔ እንዲያስፈጽም መመሪያ እየተላለፈ መሆኑን ለማሳወቅ ነው ማለት ነው። ከዚህ ጋር ተያይዞ ትላልቅ የገበያ ስፍራዎች ከወረዳ ወረዳ ሰዎች የሚንቀሳቀሱባቸው፣ ከፍተኛ መጠን ያለው ግብይት የሚደረግባቸው ትላልቅ የገበያ ስፍራዎች ለጊዜው እንዲዘጉ፣ ከዛሬ ጀምሮ አገልግሎት መስጠት እንዲያቆሙ ተወስኗል ማለት ነው።
በኦሮሚያ ክልል መግቢያና መውጫ ከተሞች ላይ የሰውነት ሙቀት መለኪያና ሌላም ክትትል የሚደረግ መሆኑን የተገለጸ ሲሆን በክልሉ ውስጥ የሚገኙ ዩኒቨርሲቲዎች፣ ኮሌጆች፣ የወጣት ማዕከላትና ትምህርት ቤቶች ለለይቶ ማከሚያና ማቆያነት እንደሚያገለግሉም ተገልጿል። የሕክምና ትምህርት እየተማሩ የሚገኙ ተማሪዎችና ጡረታ የወጡ የሕክምና ባለሙያዎች ጥሪ ሊደረግላቸው ስለሚችል ራሳቸውን እንዲያዘጋጁ የኦሮሚያ ብሔራዊ ክልላዊ መንግስት አሳስቧል። የሃይማኖት ተቋማት በርከት ያለ ቁጥር ያላቸው ምዕመናን እንዳይሰባሰቡ የታገዱ ሲሆን ሌሎችም ሰው ሊሰባሰብባቸው የሚችሉ ጭፈራ ቤቶች፣ የጫት መቃሚያና የሽሻ ማጨሻ የመሳሰሉ ቦታዎች ሙሉ በሙሉ እንዲዘጋ መወሰኑን ነው አቶ አዲሱ የተናገሩት።
መንግስት እነዚህን የውሳኔ ሐሳቦች ያስተላለፈው ህብረተሰባችን በቫይረሱ ሊደርስበት የሚችለውን አደጋ ለመከላከል ሲባል እንደሆነ ሁሉም ህብረተሰብ ማወቅ አለበት። ይሄንን በጥብቅ ዲሲፕሊን እንዲፈጽም መንግስት ጥሪውን ያስተላልፋል። ከዛ ባለፈ ግን በየደረጃው ያለው የመንግስት ጸጥታ አስከባሪ አካል የኦሮሚያ ፖሊስ፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻና ሌሎችም አካላት ተረባርበው ህግን በማስከበር ይሄን ውሳኔ ከዛሬ ጀምሮ ተፈጻሚ እንዲያደርጉ ጥሪያችንን እናስተላልፋለን።
የመንግስት መስሪያ ቤቶች አገልግሎት መስጠታቸው የሚቀጥል ቢሆንም የየመስሪያ ቤቱ ኃላፊዎች ቀደም ሲል የወጡ መስፈርቶችን መሰረት አድርገው ሰራተኞችን እየለዩ ፍቃድ እንዲሰጡ እንደሚደረግ ተገልጿል። ሐሰተኛ መረጃ የሚያሰራጩ አካላት ላይ መንግስት ህጋዊ እርምጃ እንደሚወስድ አቶ አዲሱ አጽኖት በመስጠት ነው የገለጹት። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዳማ።
አመሰግናለሁ ሙክታር። ይህ በእንዲህ እንዳለ በምዕራብ ኦሮሚያ ወለጋ ዞኖች ተዘግቶ የነበረው የስልክና የኢንተርኔት አገልግሎት መከፈቱን ዳስደሰታቸው የአካባቢው ነዋሪዎች እየተናገሩ ነው። አገልግሎቱ መከፈቱ ህብረተሰቡ የኮሮና ቫይረስን ስርጭት መከላከል እንዲችል ለማድረግ ተጨማሪ አቅም እንደሚፈጥር የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ ተናግረዋል። አገልግሎቱን ለእኩይ አድራጎት ይጠቀማሉ ያሏቸው ግለሰቦችም ያንን አድራጎታቸውን እንዲያቆሙና ለበጎ ተግባር እንዲያውሉት አስተዳዳሪው ጥሪ አቅርበዋል። ናኮር መልካ ዝርዝሩን ይዟል።
የኦሮሚያ ክልላዊ መንግስት ርዕሰ መስተዳድር አቶ ሽመልስ አብዲሳ ዛሬ ለጋዜጠኞች በሰጡት መግለጫ በምዕራብ ኦሮሚያ ወለጋ ዞኖች ለወራት ተዘግቶ የነበረው የስልክና ኢንተርኔት አገልግሎት መከፈቱን መግለጻቸውን ተከትሎ ህብረተሰቡ ዘንድ የተፈጠረውን ስሜት በስልክ አሰባስበናል። አቶ ዋጋሪ ዋቆያ የሆሮ ጉድሩ ዞን አምሮ ወረዳ ነዋሪ ናቸው።
በጣም ደስ የሚል ነው። ተለቋል። እኛ በጣም ነው የተደሰትነው። አገልግሎት ተቸግረን ነበር። ቤተሰብና ቤተሰብ ሳይገናኝ እስካሁን ቆይቷል። በተለይ ደግሞ ጠቅላላ ነው። ከውጭም ያለው አገር ውስጥም ያለው ሁሉም እየተደዋወለ ነው። በጣም ደስ ብሎን ስራችን ተርባርቶ ነበር። በመካከል
ከስንት ጊዜ በኋላ ነው አሁን ስልክ የሰራሉት?
ሶስት ወራት አካባቢ ነው የተዘጋው።
እነማን ደውሉ?
ለቤተሰቦቼ ደወልኩ። ሌላ ወገኖቼም ወዳሉበት ቦታ ወደ ጊዳ አካባቢ ያሉን ጓደኞቼ ጋርም ተደዋወልን። ሁሉም ቦታ ተደዋውለን እየተገናኘን ነው። አሁን ስልክ ደውለን ስለ ኮሮና ማሳወቅ ይችላለን።
የነቀምቴ ከተማ ነዋሪ የሆኑት አቶ ቶላቡሩ በበኩላቸው ምንም ያህል በነቀምቴ ስልክ አገልግሎት ባይቋረጥም የኢንተርኔት አገልግሎት ስላልነበረና በአካባቢ ከተሞችም ስልክ ስለማይሰራ ለስራ አዳጋች ነበር ሲሉ ተናግረዋል።
በጣም ደስተኛ ነኝ። ብዙ ኢንፎርሜሽኖችን ሚስ አደርግ ነበር። አሁን ግን ኢንፎርሜሽኖችን አገኛለሁ። ያው ኢንተርኔት ነገሮች ለበሽታው ራሱ ለሰው ማስተማር ትችላለህ። ትልቅ አስተዋጽኦ አለው። አሁን አንድ ብርትን ወደ ሌላ ቦታ ለመላክና ወይንም ለመግዛት ያው የግድ እዛ ሳት ድረስ በስልክ ታዝና ያነቃ ትወስዳለህ። ያለ ስልክ ምንም ሊሰራ አይችልም። ሞባይል የሚሰሩ ልጆች ሶፍትዌር ከኢንተርኔት ላይ ዳውንሎድ አድርገው ነው የሚችሉ እና ብዙ ኪሳራ ደርሶባቸው ነበር። አሁን ግን ያው ኢንተርኔቱ ከተከፈተ ያው ኢኮኖሚካሊ ትንሽ ሪከቨሪ ያደርጋሉ።
የአገምሳ ከተማ ነዋሪዋ ወይዘሮ ቴንሽ አለሙ ፈጣሪ ጸሎታችንን ሰማ ይላሉ።
እኔ በጣም ደስ ብሎኛል። የኢትዮጵያ በሙሉ ደስ ይበለው። ከኢትዮጵያ በሙሉ ደግሞ የወለጋ ክፍለ ሀገር ምንም ሪፖርት የለንም ነበር። ይተለቀቀልን ምስጋና ይድረሰው። ጸሎታችንን ይደን ሰው አቅርበን እንደ ወንድም ደውያለው፣ ለእናቴ ደውያለው፣ ለልጄ ደውያለው፣ ላለው አጎቴ ደውያለው። በጣም ደውዬ ደስ ብሎናል። ዜናውን ሰላሙን ይስጠን። ይሄን በሽታ ደግሞ በጆሮ እንደሰማ አሁንም ፈጣሪያችን ኢየሱስ ክርስቶስ ያርቅልን ነው የምለው።
ከደምቢዶሎ ከተማ ነዋሪዎች መካከልም አነጋግረን ነበር።
እኔ ዳዊት ያላ እባላለሁ። ከሶስት ወራት ኔትወርክ እኛ ጋር አልነበረም። ኔትወርክ ባለመኖሩ ክፍለ ሀገር ያሉት ቤተሰቦቻችን ጋር መገናኘት አልተቻለም። ኔትወርክ በመጥፋቱ ብዙ ነገር ነው ማለት የደምቢዶሎ ነዋሪ በብዙ መንገድ የተጎዳ እና ኔትወርክ አሁን ያው በዛሬ ቀን መጥቷል። የደምቢዶሎ ነዋሪ የሆነው ሁሉም በጣም ደስ ብሎታል። ተጨማሪም ያው ኮኔክሽንም ተጨምሮ መጥቷል። ዳታ እየሰራ ስለሆነ ህዝቡ በጣም ደስ ብሎታል። በቃ እኔን ጭምር ማለት ነው በጣም ደስ ብሎናል።
የምዕራብ ወለጋ ዞን ዋና አስተዳዳሪ አቶ ኤልያስ ኡመታ የስልክና ኢንተርኔት አገልግሎት ተዘግቶ የነበረው በአካባቢው ተፈጥሮ በነበረው የጸጥታ ችግር ሳቢያ እንደሆነ አስታውሰው ቴክኖሎጂውን ለእኩይ ተግባር ከመጠቀም ይልቅ ለጥሩ ስራ ማዋል ያስፈልጋል ብለዋል።
ከጸጥታ ጋር በተያያዘ ቆረጡ ይታወቃል። ይህም ደግሞ መንግስትን ፈልጎት ያደረገ ሳይሆን የሁኔታው አስገዳጅነት ነው። ባላለፉት ሁለት ዓመታት በዚህ ዞን ውስጥ የነበረው ሁኔታ ይታወቃል። በእኩይ ተግባር ላይ የተሰማሩ አካላት ሰዎችን የማፈን፣ ንብረት የመቀማት፣ የመግደል፣ ንግድ ሁኔታዎችን የማቆም፣ ትምህርት ቤት ሰው ወጥቶ እንኳን የማይታከምበት፣ እርሻውን ሁሉ በስነስርዓት ወጥቶ እርሻውን የማይሰራበት፣ ቡናውን መልቀም እስከማይችልበት፣ በአጠቃላይ የእርሻ ስራውን፣ የልማት ስራዎችን፣ የፕሮጀክት ግንባታ፣ የተለያዩ ስራዎች ተስተጓጉሎ ነበር። ይህን ሊሆን የቻለው እንግዲህ ያው በዚህ ቴክኖሎጂውን ለጥሩ ነገር ስልጣኔ በተሞላበት ሁኔታ ለትምህርት ለተለያየ ነገር ከመጠቀም አልፎ ለእኩይ ተግባር የሚጠቀሙ አካላት ስላሉ ይህንን መሰረት ያደረገ ነው የህዝብ እጃ የተወሰደው። በሌላ በኩል በዚህ ስራ የሚሰሩ የሚገናኙ ከዘመዶቻቸው ጋር የሚገናኙ የሶሻል ግንኙነቶች ይኖራሉ፣ ኢኮኖሚያዊ ግንኙነቶች ይኖራሉ፣ ኔት ያለ ቢዝነስ የተለያዩ ነገሮች አሉ። በዚህ አካባቢ ችግር አይደርስም አይባልም። አክሰስ ተጠቃሚዎች ለእኩይ ተግባር ሳይሆን ለጥሩ ነገር ለመማር ቴክኖሎጂን ለመጠቀም እንጂ እርስ በርስ የሚያጋጭ ስራ ብሔርን ከብሔር ሃይማኖትን ከሃይማኖት በተሻለ ስራ ለጥሩ ተግባር እንዲጠቀሙበት ሽማግሌዎችን ሀሳብ እየሰጡበት ያለ ሁኔታ ነው ያለው።
የአገልግሎቱ መከፈት በዓለም አቀፍ ደረጃና በኢትዮጵያም ስጋት ስለሆነው የኮቪድ-19 ወረርሽኝን አስቀድሞ ለመከላከል ተጨማሪ ግብዓት እንደሚሆን ገልጸዋል።
ህዝቡ ኢንፎርሜሽን የለውም ስለ ኮሮና ቫይረስ ወይም ኮቪድ-19 ሙሉ በሙሉ ኢንተርኔት በመቋረጡ የለውም ማለት አይቻልም። ከፕራይም ሚኒስቴሩ ጀምሮ የክልል ፕሬዚዳንት፣ የክልል ምክትል ፕሬዚዳንት፣ ኃላፊዎች በሙሉ ጉዳዩ የሚመለከታቸው በየቀኑ ኢንፎርሜሽን ሲሰጡ ነበር። የቴሌቪዥን አክሰስ፣ የሬዲዮ አክሰስ፣ የኤፍኤም አክሰሶች ስላሉ ህብረተሰቡ በተወሰነ ደረጃ ያገኛል ሲያገኙም ነበር። እኛም ደግሞ እንደ ዞን የተለያዩ ኮሚቴዎች ተዋቅሯል። መደረግ ስለሚገባው ጥንቃቄ በየደረጃው እስከታች ድረስ ለማሳወቅ ሲተላለፍ ነበር ማለት ነው። አሁን ግን በተሻለ ደረጃ ዓለም በተጨባጭ ምን ላይ እንደምትገኝ እንደገና የተለያዩ ዞኖች ውስጥ ያለው ሁኔታ፣ ማዕከል አካባቢ ያለው ሁኔታ እያንዳንዱን ኢንፎርሜሽን ለመከታተል ሞር አክሰስ ስለሚፈጥር ህዝቡም ይህንን ነበር ስጠይቅ የነበረው። ባለሙያዎችም ይህንን ስጠይቁት ነው የነበረው። የእኛም ጥያቄ ነበር። በአሁኑ ሰዓት የሰላሙም ሁኔታ በተሻለ ደረጃ ላይ ስለሚገኝ መለቀቁ ይህንንም ችግር ይፈታል፣ ሰውም ኢንፎርሜሽን አክሰስ ያገኛል ብዬ አስባለሁ።
በሆሮ ጉድሮ ወለጋ፣ ቄለም ወለጋ እና ምስራቅ ወለጋ አገልግሎቱ መከፈቱን ወደ ዞኖቹ ደውለን ለማረጋገጥ ችለናል። በምዕራብ ሸዋና ቤኒሻንጉል ጉሙዝ ክልል ተቋርጦ የነበረው የኢንተርኔት አገልግሎትም እንዲሁ መከፈቱን ለማወቅ ተችሏል። ለአሜሪካ ድምፅ ናኮር መልካ ካምቦ።
ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባዎች ነበር። ሙክታር ጀማልንና ናኮር መልካን ለዘገባዎቹ አመሰግናለሁ። የትንታኔው መጽሔት ይቀጥላል። የድሬዳዋና የሐረሪ ክልል አስተዳደሮች የታክሲ አገልግሎትና ወደ አጎራባች ክልሎች የሚደረጉ እንቅስቃሴዎችን አግደዋል። አዲስ ቸኮል ተጨማሪ አለው።
የድሬዳዋ አስተዳደር የመንግስት ኮሙኒኬሽን ጉዳዮች ቢሮ ኃላፊ አቶ ስቃይ አስተፈሰ ለጋዜጠኞች በሰጡት መግለጫ እንዳስታወቁት ከነገ ጀምሮ የከተማ ታክሲ አገልግሎት እየሰጡ ያሉ ባጃጆች፣ ፎርሶች፣ ሚኒባሶችና ጋሪዎች ስራቸውን እንዲያቆሙ ተወስኗል። ወደ ከተማው የሚገቡና የሚወጡ የህዝብ ማመላለሻ ተሽከርካሪዎች እንቅስቃሴም የተከለከለ ሲሆን ወደ ከተማው የሚያስገቡ ሁሉም ኬላዎች ዝግ እንዲሆኑ ተወስኗል ብለዋል። ይህ ግን ከጅቡቲ የሚገቡ ምግብ ነክ ቁሳቁሶች፣ ነዳጅና የመሳሰሉትን አይጨምርም ብለዋል። አስተዳደሩ ሌሎች ክልከላዎችን አሳልፏል።
የገበያ ቦታዎች ጋር በተያያዘ የዕለት ፍጆታን መሰረት ያደረጉ የምግብ ሸቀጦችን ሳይጨምር ዋና ዋና የገበያ ቦታዎች ዝግ ሆነው እንዲቆዩ የተወሰነ መሆኑም የታይዋን፣ የአሸዋ እና ሌሎችም ትልልቅ የገበያ ቦታዎች መሰረት አድርጎ ከነገ ዕለት ጀምሮ ምንም አይነት እንቅስቃሴ እንዳያደርጉና ግብይት እንዲቆም በጣም ንክኪና የሰው ብዛት ስላላቸው የተወሰነ መሆኑ ነው። ከፍተኛ የሰው ኃይል ቅጥር ያላቸው የፋብሪካዎች በከተማችን ያሉ እረፍት ጊዜ ያላቸውን የእረፍት ቃለ ፍቃድ በመስጠት የሰው ቁጥራቸውን እንዲቀንሱ እንዲሁም የሺፍት አሰራር ዘዴን በመጠቀም የሰው ኃይላቸውን ከንክኪና ርቀትን ጠብቆ ከሚደረጉ እንቅስቃሴዎች ጋር በተያያዘ በሽታውን ለመከላከል በሚያስችል መልኩ ፋብሪካዎችም ይሄንን እንዲያደርጉ ተወሰነ መሆኑና በዚህ መሰረት እንዲያስፈጽሙ
መመሪያዎቹ ከነገ ዕለት ጀምሮ ተግባራዊ ይሆናሉ ነው የተባለው። በተመሳሳይ የሐረሪ ክልል መንግስትም በክልሉ የኮሮና ቫይረስ ስርጭትን ለመከላከል ያግዛሉ ያላቸውን እርምጃዎች በትላንትናው ዕለት ይፋ አድርጓል። የክልሉ መንግስት ትላንት አመሻሽ ላይ ይፋ ባደረገው ውሳኔ መሰረት በከተማ ታክሲ አገልግሎት ላይ የተሰማሩ ማንኛውም አይነት ተሽከርካሪዎች አገልግሎት መስጠት እንዲያቆሙ፣ ወደ ክልሉ ማንኛውም አይነት ተሽከርካሪዎች እንዳይገቡ፣ የግል አውቶሞቢሎችና ወደ ገጠር ቀበሌዎች ሰዎችን የሚጭኑ ተሽከርካሪዎች የሚጭኑትን የሰው መጠን እስከ 50% ወይም እስከ ግማሽ እንዲቀንሱ፣ እንዲሁም ወደ ክልሉ የሚገባ ማንኛውም ሰው በኬላዎች በተዘጋጀው የሙቀት መለኪያ መሳሪያ የሰውነት ሙቀቱን እንዲያስለካ አሳስቧል። የሐረሪ ክልልም ሙሉ በሙሉ ድሬዳዋን ደግሞ በከፊል የሚያዋስነው የኦሮሚያ ክልል ወደ ክልሉ የሚገቡና የሚወጡ የትራንስፖርት እንቅስቃሴዎችን በትላንትናው ዕለት ያገደ ሲሆን፣ የሶማሌ ክልልም በተመሳሳይ ከምግብና አስፈላጊ ቁሳቁስ በስተቀር ምንም አይነት የትራንስፖርት እንቅስቃሴ በድንበር አካባቢዎች እንዳይደረግ አግዷል። ለአሜሪካ ድምጽ አዲስ ቸኮል ከድሬዳዋ
አመሰግናለሁ። አዲስ የደሴ ከተማ አስተዳደር የገበያ ቦታዎች እንዲዘጉ ማድረግን ጨምሮ የተለያዩ ውሳኔዎችን አሳልፈዋል። መስፍን አራጌ ከደሴ ዝርዝሩን ይዟል።
በአማራ ክልል በባህር ዳር ከተማ አስተዳደርና አዊ ዞኖች ላይ በኮሮና ቫይረስ የተያዙ ሰዎች መገኘታቸውን ተከትሎ በሽታውን ለመከላከል በደሴ ከተማ የተቋቋመው የአስቸኳይ ጊዜ ኮሚቴ ኮማንድ ፖስት 3 ውሳኔዎችን አሳልፈዋል። ከተማዋ ለባህር ዳር፣ ለአዊ ዞንና ለተለያዩ አካባቢዎች መሸጋገሪያና መገናኛ በመሆኗ ለቫይረሱ ተጋላጭ ልትሆን እንደም ትችል የኮማንድ ፖስቱ ህዝብ ግንኙነት ኃላፊ ይልማ ተረፈ አስታውቀዋል።
የመጀመሪያው በከተማችን ያሉ ትልልቅ የገበያ ቦታዎች ላይ ከነገ ጀምሮ ዝግ እንዲሆን ወስነናል። ሁለተኛው በከተማችን የሚገኙ የሶስት እግር ተሽከርካሪዎችን ጨምሮ የጋራ አገልግሎት ሙሉ በሙሉ እንዲቋረጥ ወስነናል። በሶስተኛ ደረጃ በሁሉም አቅጣጫዎች በተለይ አካባቢዎች ውስጥ የሚገቡ ጫትን መሰል ንግዶች ከነገ ጀምሮ እንዳይገቡና በተለያዩ ጫት ቤቶችና ሺሻ ቤቶች ላይ እርምጃ የወሰድን ቢሆንም አሁንም አንዳንድ ተጠቃሚዎች እየተገኙ በመሆኑ ተጠቃሚ ሰዎችን ለጀምር እንደምን ጀምርስት ሆኑ ውሳኔ አስተላልፈናል።
የአሳለፋችሁት ውሳኔ እስከ ምን ያህል ጊዜ ሊቆይ ይችላል?
ለሚቀጥሉት 15 ቀናት ነው ይሄን ውሳኔ ነው። ለሁኔታው እንደ በሽታው ስርጭት ለቁጥጥራችን መጠን ያያይን ተጨማሪ ውሳኔዎችን ሊኖሩ ይችላሉ። ይሄን ሊቀጥል ይችላል፣ ሊቋረጥም ይችላል።
ውሳኔው ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ምን ያህል ግምት ውስጥ አስገብቷል የሚል ጥያቄ አንስተንላቸው ነበር።
ይሄንን በደንብ በስፋት ያየነውና እስካሁን ውሳኔ ለመወሰን በጣም እንተምለው ነው የነበረው። ከተማችን እንደሚታወቀው በጣም ብዙ ዝቅተኛ ነዋሪ ያለበት አብዛኛው በቀን ገቢ የሚተዳደር በመሆኑ ያንዳንዱ ውሳኔዎቻችን ዋጋ ሊያስከፍሉ ይችላሉ ብለን ስላምን በጣም በስፋት በቅድመ ዝግጅት እየሰራ ነው ያለ ነው። በሽታው በዚህ የሚቀጥል ከሆነ የተለያዩ አቅርቦቶች ለህብረተሰባችን ማድረስ አለብን ብለን በማሰብ በከተማ አስተዳደር ደረጃ ተቋቋመ ሀብት የማሰባሰብ ግብረ ኃይል አለ። በዛ ግብረ ኃይል አማካኝነት የተለያዩ የምግብ እህሎችን፣ የማይበላሹ ነገሮችን ጨምሮ በገንዘብም እየሰበሰብን ህብረተሰባችን በቀጣይ እዚህ ችግር ላይ መገለጡ ስለማይቀር እርዳታ ለማድረግ በስፋት እየተንቀሳቀስ ነው።
ህዝብ በሚበዛባቸው የከተማ አካባቢዎች የሚገኙ ወጣቶች የእጅ ማስታጠብ አገልግሎት በመስጠት፣ ባለሀብቶች የገንዘብ የማረፊያ ቦታና የተለያዩ ቁሳቁሶችን በመለገስ ችግሩን በጋራ ለመፍታት የሚያደርጉትን ጥረት ከተማ አስተዳደሩ አድንቆ፣ አሁንም ግን ለቫይረሱ ተጋላጭ የሚያደርጉ መዘናጋቶች በስፋት ስለሚስተዋሉ ህዝቡ በመገናኛ ብዙሀንና በህክምና ባለሙያዎች የሚሰጠውን ምክር እንዲተገብር ጠይቀዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ከኢትዮጵያ ዘገባዎች ወጣ ስንል ደግሞ አሜሪካውያን ከመነካካት ከመቀራረብና ከተለያዩ የማህበራዊና የሥራ እንቅስቃሴዎች ራሳቸውን አግልለው የሚቆዩበትን ጊዜ ለአንድ ወር ያራዘሙት ፕሬዚደንት ዶናልድ ትራምፕ ውሳኔያቸው የአንድ ሚሊዮን ሰዎችን ሕይወት እንደሚያተርፍ ተናግረዋል። የዓለም የጤና ድርጅት ደግሞ ኮቪድ-19 ገና ብዙ ጉዳት ያደርሳል እያለ ነው። ዩናይትድ ስቴትስ ዛሬ የምትገኝበትን ሁኔታ ከዓለም የኮቪድ-19 መጨረሻ መረጃዎች ጋር አካታ አዳነች ፍስሐዬ ከቤቷ ከሜሪላንድ ተከታዩን አሰናድታለች።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ሰዎች ከመቀራረብ እንዲርቁ የተላለፈው ውሳኔ ለአንድ ወር ያህል እንዲራዘም አዘዋል። እንዲህ አይነቱ አያያዝ በሚሊዮኖች የሚቆጠሩ ሰዎችን ሕይወት ሊያተርፍ ይችላል ብለዋል። ሌላ አማራጭም የለንም ሲሉ ለጋዜጠኞች ተናግረዋል። የዩናይትድ ስቴትስ ከፍተኛ ባለስልጣኖች ውሳኔዎች በሚገባ ቢተገበሩም እንኳን ሀገሪቱ ውስጥ 100,000 እስከ 200,000 በኮቪድ-19 ምክንያት ሊሞቱ ይችላሉ በማለት አስጠንቅቀዋል። የዋይት ሀውስ ቤተ መንግስት የኮሮና ቫይረስ ግብረ ኃይል በየዕለቱ በሚያደርገው ገለጻ ትራምፕ ሲናገሩ በሀገሪቱ ዙሪያ እስካሁን ባለው ጊዜ 1 ሚሊዮን የሚሆኑ ሰዎች የኮሮና ቫይረስ ምርመራ ተደርጎላቸዋል ብለዋል። ዩናይትድ ስቴትስ ውስጥ የቫይረሱ በሽተኞች ብዛት ከ160,000 በላይ ደርሷል። ከማናቸውም ሀገሮች የበለጠ ማለት ነው። እስካሁን ባለው ጊዜ ከ2800 በላይ የሚሆኑ ሰዎች በኮሮና ቫይረስ ሞተዋል። የዜና ዘገባዎች በገለጹት መሰረት ትላንት ብቻ 486 ሰዎች በሞት ተለይተዋል። አንዳንድ የዩናይትድ ስቴትስ ክፍለ ግዛቶች አስተዳዳሪዎች በቫይረሱ በጠና የታመሙትን ሰዎች ለመርዳት የሚያስፈልገው ለመተንፈስ የሚረዳው መሳሪያ እጥረት እንዳለ ትላንት ተናግረዋል። ቻይናና ደቡብ ኮሪያን በመሳሰሉት ሀገሮች የኮሮና ቫይረስ መዛመት እየቀነሰ ቢሆንም በእነዚህ ቀጠናዎች ኮቪድ-19 አጥቶለታል ማለት እንዳልሆነ የዓለም የጤና ድርጅት ዛሬ አስተንዝቧል። የተራዘመ ጦርነት ነው የሚሆነው። ምንጊዜም ቢሆን ልንዘናጋ አንችልም። ያንዳንዳቸው ሀገሮች በአካባቢያቸው ላለው ሁኔታ ተገቢ ምላሽ ከመስጠት መዘናጋት የለባቸውም ሲሉ የዓለም አቀፍ የጤና ድርጅት የምዕራብ ፓሲፊክ ቀጠና ስራ አስኪያጅ ዶክተር ታኬሺ ካሳይ ተናግረዋል። ቻይና ዛሬ አንድ ሰው እንደሞተና 48 አዲስ በሽተኞች እንደተገኙ ገልጻለች። ማናቸውም በሀገር ውስጥ የተላለፉ እንዳልሆኑ ተገልጿል። ደቡብ ኮሪያ 125 አዲስ በሽተኞች ማግኘቷን አስታውቃለች። ዓለም አቀፍ የጤና ድርጅት በመጪዎቹ ወራት የሚኖረው የሙቀት ሁኔታ የቫይረሱን መዛመት የሚቀንስ መሆኑን የሚያሳይ ማስረጃ የለውም ብለዋል ዶክተር ካሳይ። ስለሆነም የኮቪድ-19 መዛመት ለምን ያህል ጊዜ ይዘልቃል ለሚለው ጥያቄ መልስ እንደሌለም ተናግረዋል። የዓለም አቀፍ የጤና ድርጅት የቫይረሱ ጉዳይ አማካሪ ማቴው ግሪፊት ምናልባት የሚከተለው የባሰ የኮሮና ቫይረስ መስፋፋት ሊከሰት የሚችለው በደሃ ሀገሮች ሊሆን እንደሚችል በመጥቀስ ስጋታቸውን ገልጸዋል። ላኦስ እና ሚያንማር የቫይረሱ በሽተኞችን እንዳገኙ የገለጹት ገና ባለፈው ሳምንት ነው። አንዳንድ ጠበብት ምርመራ ባለመደረጉ ይሆናል የበሽተኞቹ ቁጥር ያነሰው የሚል ግምት አላቸው። ካሳይና በዓለም አቀፍ የጤና ድርጅት ያሉት ጠበብት በሰጡት መግለጫ መንግስታት የቫይረሱን መዛመት ለመግታት ከፍተኛ ጥረት ማድረግ አለባቸው ብለዋል። መንግስታት እንዲያደርጉት የሚገባቸው ጥረት ምርመራ ማካሄድ፣ ለይቶ ማቆየት፣ የተገናኟቸውን ሰዎች ፈልጎ ኳራንቲን ማስገባት ወይም አግልሎ ማቆየት መሆኑን የኮሮና ቫይረስ የቴክኒክ መሪ ማሪያ ቫን ሄርኮቭ መክረዋል። የዓለም አቀፍ የጤና ድርጅት የአስቸኳይ ጊዜ ፕሮግራም ዋና ስራ አስኪያጅ ማይክል ራያን ለጤና ጥበቃ ሰራተኞች አስፈላጊ የሆነው የአፍና የአፍንጫ መሸፈኛ ጭንብል እጥረት መኖሩን ገልጸው የተሟላ ጤና ያላቸው ሰዎች ጭንብል ማድረግ አያስፈልጋቸውም ብለዋል። ዩናይትድ ስቴትስ ውስጥ ኒውዮርክ የኮሮና ቫይረስ የተስፋፋባት ማዕከል ሆናለች። ከ900 በላይ የሚሆኑ ሰዎች ሞተዋል። ሆስፒታሎች ከበሽተኞች ብዛት ጋር እየታገሉ ናቸው። የኒውዮርክ አስተዳዳሪ አንድሪው ኮሞ በሀገሪቱ ዙሪያ የአስቸኳይ ጊዜ ግዴታ የለባቸው ሐኪሞችና ነርሶች ወደ ኒውዮርክ ሄደው እንዲረዱ ተማጽነዋል። በአጠቃላይ እስካሁን ባለው ጊዜ ዩናይትድ ስቴትስ ውስጥ የታመሙት ሰዎች ብዛት 164,000 ደርሷል። የሞቱት ከ3,100 በላይ ሆነዋል። በዓለም ደረጃ የታመሙት 787,000 ሲሆኑ 166,000ዎቹ ማገገማቸው ታውቋል። የአፍሪካ የበሽታ ቁጥጥርና መከላከል ማዕከል በአህጉሪቱ ከ5,000 በላይ የቫይረሱ በሽተኞች እንዳሉ ገልጿል። ከእያንዳንዳቸው 4 የቫይረሱ በሽተኞች አንዱ ደቡብ አፍሪካዊ መሆኑ ታውቋል። ደቡብ አፍሪካ ውስጥ ከቤት ቤት እየተዘዋወሩ ምርመራ የማድረግ እቅድ እንዳለ የሀገሪቱ ፕሬዝደንት ማስታወቃቸው ተዘግቧል። አዳኝ ሳየ ነኝ ከሜሪላንድ።
አመሰግናለሁ አዳነች። ወደ ተከታዩ ዘገባ እንለፍ። ባለፈው ሳምንት መጨረሻ አካባቢ የተለቀቀው እጅ እንንሳ ነጠላ ዜማ በዚህ አጭር ጊዜ ውስጥ የብዙ አድማጭን አድናቆትና በብዙዎችም ዘንድ ተወዳጅነትን እንዳገኘ እየተነገረ ነው። ኤደን ገረመው ከቤቷ ሆና የዜማው ሐሳብ ባለቤትና የግጥሙን ጸሐፊ አለማየሁ ደመቀን እንዲሁም ድምጻውያኑን ሚሚ ሙሉቀንና ትንሣኤ ጎበናን አነጋግራ ተከታዩን አሰናድታለች።
ማህበራዊ መራራቅ፣ የእጅ ንጽህናን መጠበቅ፣ ባህልና ጤናን ከመጠበቅ ጋር በአንድ ሙዚቃ ውስጥ ስንግ ብለው ገብተዋል። ሚሚ ሙሉቀንና ትንሣኤ ጎበና በላንጋኖ ሪከርድስ በሳምንቱ መገባደጃ ላይ ለህዝብ ያቀረቡት ሙዚቃ ተወዳጅነትን አትርፏል። ድምጻዊት ሚሚ ይህን ሙዚቃ እንዴት እንደሰሩት እንዲያጫውታኛለች።
እና ለማየው እንዲሆን ሀገራዊ ነው ምናምን እና እንድሰሩ እንፈልጋለን ምናምን ብለው ደወሉልኝ።
ግጥምና የዜማ ባለሙያው አለማየሁ ደምቀ ወይም አሌክስ ጥበብ ከማዝናናት ባለፈ ሀገራዊና ወገናዊ ፋይዳ ላላቸው አላማዎች የምትጠቅም መሆኗን ጠቅሶ ይህ ወቅት ደግሞ የጥበብ ወገኖች በሙሉ ሊረባረቡ የሚገባበት ወቅት ነው ይላል።
የጀመረው እንግዲህ ማንጋሌን ከተሽ የአደጋ ስቱዲዮ ውስጥ ከአደጋ ጋር በመሆነው እናሰጋግ ነውና ብዙ ጊዜ ያው እንደዚህ አይነት ዓለምን ያሸበረ ሀገርን ደግሞ ብዙ ነገር የሚያደርግ ነገር ሲመጣ የአርቲስቱ አስተዋጽኦ ቅድሚያ መሆን መቻል አለበት። ምክንያቱም ጥበብ ትልቁ ነገሯ ከማዝናናትም አልፎ ብዙ ነገሮችን የምናስተምርበት ባጭሩ ከብዙ ገጽ ከመጽሐፍ በጥበብ መልኩ በትንሽ ደቂቃዎች ብዙ ነገር ማስተላለፍ የሚቻልበት ስለሆነ ተነሳን ከአበጋዝጋር እና ሁሉ ነገር ደግሞ በፍጥነት መሆን ነበረበት። ከቀናት ጋር ነበር ጦርነታችን። እዛ ላይ ሙዚቃውን መጀመሪያ ጀመርነው። ዜማ መነቀፍም ግጥምም እየሰራን አንድ ለልጅ በዚህ የተለፈ በመጋታው እንግዲህ እነማንን ማሰራ የሚለው ደግሞ ከኛ ጋር አብረው የሚሰሩ የባል መሰሪያ ተጫዋቾችም ከዚህ በፊትም ከኛ ጋር ከስቱዲዮችን ጋር አብረው የሚሰሩትን ልጆች ወዲያውኑ ደዋወልን። እነሱም እንደዛው ፈጣን ምላሻቸውን የሰጡን። እድሪስ ማሽንኮ በጣም እንግዲህ በሀገረሰብ ሙዚቃ ላይ በደንብ የሚታወቅ ነው። ታችታ ክራር ዋሽንግተን በዚህ ሰባሰበን። እንዲሁም ድምፅ አይነቱንም እንደዛው ወዲያው ትንሳኤ ጉባናና ምን ሙሉቀን እንደለመጡ የቪዲዮም ሰዎች እንደዚሁ ቤተሰቦች ናቸው። ሌላ ቦታ የቪዲዮ ፕሮዳክሽን ያላቸው ስራዎች ነበሯቸው። እነሱም ጋር ስንደውል ወዲያውኑ ምላሽ የሰጡን። እንግዲህ በሁለተኛ እና በሶስተኛው ቀን አጠቃላይ የሙዚቃውን ቀረጻ እንደዚሁ ቪዲዮች ከኛ ጋር ደግሞ አንድ ላይ ውሎ በማደር እሱም ነገር ደረስን እና በሶስት ቀን ምናምን ጊዜ ውስጥ ነው እንግዲህ አጠቃላይ ነገር ተጠናቆ ወደሰ እንዲደርስ ያደረግነው። ያለው አስከፊነት እና የሚያስፈልገው ጥንቃቄ ደግሞ ከዚህ በላይ እኛ ከለፋ ነው በላይ ብዙ እንዲያለፋ የሚለውም አይደለም። ገና ብዙ ነገሮች ይቀሩናል። በየስቱዲዮ ነገሮች እየተሰሩ ነው እንደሚለው ነገር
አለማየሁ ሰዎች ማንኛውም አይነት መልእክት ከራሳቸው ቋንቋና ባህል ጋር ሲዋደድ ለስነ ልቦናቸው ስለሚቀርብ የተሻለ ይረዱታል ሲል ይህ ሙዚቃ ሊወደድ የቻለበት ምክንያት ያስረዳል።
እንዴት ኢትዮጵያዊነት እንደሀገር በጣም ለባህል ቅርቦች ነን። አሁን ደግሞ አንዳንድ ነገሮች ደግሞ እኛ እንደ እሴት የምንቆጥረው ባህል ላይ የመጣ ችግር አለው። ብዙ መቀራረብሽ ወይም ደግሞ እንደ ህዝብ መተቃቀፍሽ የፍቅርሽን የምትገልጭበት ወይም አብረሽን የምትኖርበት መሰባሰብ፣ እነዚህ ነገሮች ሁላ የሚነካ በሽታ ነው የመጣው። ስለዚህ ግን ምንቻት ወይ ሰላምታ ሀገራችን እስከ ጥንቅም ጀምሮ የነበረ ነው። እጅ መንሳት ሹመኞችንም ብታገኝ ወደ ላይ የሚታቀብያቸው ነው። አጠቃላይ እጅ ትነሻለች። ከዚህም አልፎ ህዝቡ ደግሞ እንደ ኑሮ መንገድ ላይ ሲገናኝ ተዋወቃለሁ አልተዋወቀም የለም ነበር ከምስ ጊዜ የእግዚአብሔር ሰላምታ ብለች እጅ ነፍተሽ ነው የምታያቸው። ትንሽ ከአንገቱ ከወገቡ ማጠፈ ብሎ የሚገልጽበት ሰላምታ። ስለዚህ አዲስ በዓል ፈጥረሽ በአንድ ጊዜ ሰው ውስጥ የምታደረጊ ሲሆን እሽኛውን እንደ ሰላምታ እግረ መንገድ እጅ መንሳት የሚለው ቃል ውስጥ ደግሞ እጅን መቀልቀል አለመጨበጥ የሚለውም አብሮ ስላለ ከእነዚህ ነገሮች ላይ ወደ ባህላችን መንሰርችታችን እንድናዞር አድርጎናል። ይህንን ስናደርግ የግድ ደግሞ ሙዚቃውም ደግሞ ያ የባህልን ስሜት የያዘው ሙዚቃ መሆን መቻል አለበት። ባህላችን ውስጥ ያለውን አንድ ሴት ግዳም እያስታወስ ነው ስለሆነ የእኛን ስራ በዚህ መልኩም በመግለጫችን እዚህ ዘፈኑ የማማሩ ብቻ ወይም ደግሞ ለዚህ ዓላማ የሆነ ነገር በፍጥነት ማድረጋችን ብቻ አይደለም። አሁን ሰው ጋር እየሰማሁት ያለሁት የሚደወልልንም በሶሻል ሚዲያም ላይ አስቴት የሚጻፈው ምናምሰል ከውበቱ ጋር ከምናምን ጋር ብቻ ሳይሆን ራሱ የኢትዮጵያነት ስሜቱ የማምጣቱን ጉዳይ አንዱ ሰው ለዛ ስራ ክብረት እንዲሰጠው ይበልጥ እንዲነጋገርበት መልክቱም ደግሞ ቁጥር ባለ በአምስት ደቂቃ በማይሞላ ጊዜ ውስጥ ጥሩ መልክትን ተሸክሞ ለህዝቡ ውስጥ ስለደረሰ ብዙ ሰዎች ሼር እያደረጉት ነው።
ድምፃዊ ትንሣኤ ጎበናም በዚህ ወረርሽኝ ቆዝሜ በተቀመጥኩበት ሰዓት ይህን ትልቅ ትርጉም ያለው አገራዊ ስራ እንድሰራ ስጠራ በጣም ደስተኛ ነበርኩ ብሎ የሙዚቃው የመወደድ ምክንያት ደግሞ ሁሉም ሰው በፍቅርና በቅንነት ስለሰራው ነው ይላል።
አሌክስም አበጋዝም እኔ አሰቡ ደወሉ ጠሩኝ እና ስጠራ እንዴት ደስ እንዳለኝ ልነግርሽ አልችልም። ራሴ ቆዝሜ ቁጭ ብዬ ከዛ ሀሳብ ጋር ነበርኩ። ምክንያቱም የዓለማችንም ብሎም ሀገራችንም በጣም የሚያሰጋ ነገር ነው እና እንደ አንድ ባለሙያ ዝም ማለት የለብንም። ምክንያቱም በዜና ሲነገር በዜና ሲወራ ፍርሃት ነው ወይም ደግሞ ብዙ ሰው መረዳት በዜማ ሲሆን ግን ይገባል። እንዳየሽ ደግሞ በጣም የተባረኩ ልጆች ናቸው በሙሉ እዛ ግሩፕ ላይ የሰሩት ልጆች በሙሉ። ይገርምሻል ሲሰራ እርግጠኛ ነኝ ይሁን ሰዓቶች አልፈጀም። በጣም ደስ የሚል ነበር። መልእክቱን ለማስተላለፍ የተሰጠው ዜማ ልጁንም አዋቂውንም የሚያስተምር ዜማ ነበረ። ሲጠሩንና ሲመጣ ሀሳቡ ራሱ ሲገናኝ መልእክቱ የሚያስተላልፈው እውነት ኢትዮጵያዊነት ነው፣ በኢትዮጵያዊነት ነው። ውበት የሰጠው ነገር የሁሉም ሰው በትልቁ ነው የመምጣና ደስ የሚል ነገር ነው የተሰማኝ።
የሙዚቃ ባለሙያዎቹ በጋራም ሆነ በተናጥል ይህ ወረርሽኝ እስኪያልፍ ድረስ ህብረተሰቡን በማዝናናት ለማስተማር ስራቸው እንደሚቀጥሉ የገለጹ ሲሆን የግጥምና የዜማ ባለሙያው አለማየሁ ደመቀም ማናችንም በዚህ ወቅት ብቻችንን ስለማንድን የእጃችንን ንጽህና እየጠበቅንና እየተጋገዝን ይህንን ወቅት እንለፈው ሲል ጥሪ አቅርቧል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
አመሰግናለሁ ኤደንን ለዘገባው። ክቡራትና ክቡራን አድማጮች ጊዜ እንዳገኘን ወደ መጨረሻ አካባቢ ደግሞ እጅ እንንሳን ይዘን እንመለሳለን። ሰሞኑን ወደ አፋር ክልል በየብስና በአይሮፕላን የገቡ ከ60 ሺህ በላይ ሰዎች የሰውነት ሙቀታቸው እየተለካ ማለፋቸውን የክልሉ የማህበረሰብ ጤና ኢንስቲትዩት ባሳለፍነው ሳምንት መጨረሻ ገልጿል። ከጅቡቲ ጋር የሚያዋስነው ድንበር መዘጋቱንም ኢንስቲትዩቱ አስታውቋል። መስፍን አራጌ ዝርዝሩን ይዟል።
በአፋር ክልል ማህበረሰብ ጤና ኢንስቲትዩት የበሽታዎች ቅድመ ዳሰሳና ማስጠንቀቂያ ባለሙያ አብርሃም ሞታ እንዳስታወቁት የህዝብ እንቅስቃሴ ሊኖራቸው በሚችሉ ቦታዎች ላይ ጥብቅ ክትትል እየተደረገ ነው። በየብስ በድንበር በኩልም ሆነ በአውሮፕላን የሚመጡ ሰዎች ወደ ክልሉ ሲገቡ የሰውነት ሙቀታቸው ይለካል።
ጅቡቲ ድንበር አካባቢ ባለው ገላፊ መግቢያ ላይ፣ ሌላ ደግሞ ሰመራ ሱልጣን አልሚራ ኤርፖርት ላይ በሁለት ቦታ ነው ሰው በሚገባበት ጊዜ የሰውነት ሙቀት የምንለካው እየለካን ነው የምናስገባው። ከዚህ ጋር ተያይዞ እስካሁን ወደ 60 ሺህ አካባቢ ሰው ነው ተመርምሮ የገባው እና ተጨማሪ ደግሞ ከማህበረሰብም የተለያዩ ጥቆማዎችን ለመውሰድ 6220 ነጻ የስልክ መስመር እየተጠቀምን ያለ ነው እና በዚህ ስልክም ማህበረሰብ ያላቸው ጥቆማዎችን ስለበሽታው የተለያዩ መረጃዎችን በዚህ ስልክ እየደወለ ይወስዳል። ከ12 ሰዓት ጀምሮ ማታ እስከ 3 ሰዓት ነው እነዚህ ስልኮች። ያው 24 ሰዓትም እንዲሰራ ዝግጅት እያደረግን ነው ያለ ነው።
እስካሁን አንድም ሰው በኮሮና ቫይረስ አለመያዙን አረጋግጧል።
ኮሮና ቫይረስ ሙሉ ምልክት በማሳየት ተጠርጣሪ ሆኖ በምርመራው ወደ ማቆያ ክፍል የገባ የለም። ግን ከአንድ ሳምንት በፊት በዚህ መንገድ አድርገው አንድ እድሜ 35 አካባቢ የሆነች ሴት ገብታ ነበር። ከጅቡቲ ነው ምርመራው ማልፈው ወደ ማህበረሰብ ቢገቡም ከሳምንት በኋላ ጉንፋን፣ ትኩሳት እና ሌላ የሪንፓሽ ማተር ምልክት ስላሳዩ ከማህበረሰብ ጥቆማ ደረሰን። በዛ ጥቆማ መሰረት እንግዲህ ከሱ ጋር ግንኙነትም ያሉ ሰዎች ተለይቶ አንድ ቦታ ነው ያሉት። እንግዲህ ሳምፕልም ናሙና ተወስዶ ወደ ኢትዮጵያ ህብረተሰብ ጤና ኢንስቲትዩት ጋር ተልኳል። እንግዲህ ይህን ውጤት እየጠበቅን ያለ ነው።
ድንበሩ እንቅስቃሴ የሚቀጥል ከሆነ አሁንም አስጊ ሁኔታዎች ሊከሰቱ ይችላሉ የሚል ምልከት አለና በእናንተ በኩል ድንበሩ እንዲዘጋ አስደርጋቸዋል?
ድንበሩ እንዲዘጋ ተደርጓል። ግለሰቧ ጋር መመሪያ ከመውጣቱ በፊት ነው ኢትዮጵያ የገቡት። አሁን ግን በሁሉም ቦታ ድንበሮች ዝግ እንደሆኑ መመሪያ ተላልፏል። አብዛኛው ቦታ ያው ተግባራዊ ይሆናልው ምናልባት አንዳንድ ቦታ ላይ ችግሮች ቢኖሩም አብዛኛው ቦታ ተግባራዊ ይሆናልው።
እስካሁን ይሄ ስራ ከተጀመረ ወደ 8 የሚጠጉ ተጠርጣሪዎች ተለይተዋል። ከነዚያው 7ቱ ነጻ ሆነው ወደ ቤታቸው ተመልሰዋል። አንዷ የምርመራው ውጤቷ እየተጠበቀ ነው።
አካባቢው ጠንካራ ማህበራዊ ተሰሰርና ባህላዊ አብሮነት ያጎለበተ በመሆኑ ተራርቆ መቆየትን ተግባራዊ ለማድረግ ቢቸገርም ተደጋጋሚ ትምርቶችን በመስጠትና የጉዳቱን ስፋት በማሳየት የባህሪ ለውጥ እንዲያመጣ ይሰራል ብለዋል።
በማይበረሰብ መረጃውን በተለያየ መንገድ ነው ያደረሰን ያለነው። በየአካባቢው በመንግስት መዋቅሮችም እስከ ቀበሌ ድረስ እስከ ታች ማይበረሰብ ድረስ የተለያዩ ግብረ ኃይሎች ተቋቁሞ ለማይበረሰብ መረጃውን ያደረሰና ያለው። ሌላ ደግሞ የአፋርኛ ቋንቋ የሚያስተላልፉ ሬዲዮዎች አሉ። ያንንም እንጠቀማለን። የክልሉ የመንግስት ቴሌቪዥንም አለ።
የመከላከል ተግባሩን ለማሳለጥ ለስራው የሚያስፈልጉ ግብአቶች ሙሉ በሙሉ ተሟልተዋል ባይባልም እንቅስቃሴውን ለመተግበር በሚያስችል መልኩ የሚመለከተው አካል ድጋፍ እንደተደረገላቸው ጠቅሰዋል። የክልሉ መንግስትም አቅሙ በፈቀደ ድጋፍ ለማድረግ ቃል መግባቱን አስታውሰው የድጋፉ መጠን ግን ምን ያህል እንደሆነ ይፋ ለመደረጉን አመልክተዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
አመሰግናለሁ መስፍን። ተከታዩ ቅንብር ሐኪሙን ይጠይቁ ነው። የኮሮና ቫይረስ ወረርሽኝ አጣዳፊ ስርጭትና ኮቪድ-19 ያደረሰ ያለው ሁለገብና ብርቱ ጉዳት አሁን በርቀት ያለ ስጋት አይደለም። የዓለም ሁሉ የየሰው ደጅ የለት ተለት ፈተና ሆኗል። የህመም ምልክት ሳያሳዩና ለኮሮና ቫይረስ መጋለጣቸውን እንኳን ሳያውቁ ቫይረሱን ወደ ሌሎች የሚያስተላልፉ ሊኖሩ የመቻላቸውን ያህል በጠና የሚታመሙና ለከፋ አደጋ ጭምር የሚዳረጉ ጥቂት አይደሉም። ለመሆኑ አንድ ሰው ለቫይረሱ ከተጋለጠ በኋላ በሰውነቱ ላይ የሚፈጠረው ምንድን ነው? በተለይ ለገዳይ የሳምባ ምች የመዳረጉ ምስጢር፣ በሰውነት ላይ የሚያስከትለው ችግር፣ ለምን ከሰው ሰው ተለያየ የሚሉትን ጨምሮ አሉላ ከበደ ከሳምባ ህመሞችና ጽኑ ህመም ህክምና አዋቂው ዶክተር አሰፋ ጀጃው ጋር ባለፈው ሳምንት ጀመር ያደረገውን ቃለ ምልልስ ተከታይ ክፍል ለምሽቱ ይዞ ቀርቧል። ዶክተር አሰፋ ምልክት ሳይታይ የሚፈጠረውን ሁኔታ አስረድተው ነበር የተቋጨው ያለፈው ክፍል። የዛሬውንም ክፍል ቫይረሱ ሳምባን ማጥቃት በሚጀምርበት ጊዜ የሚከሰተውን ሂደት በሚተነትኑበት ይጀምራል።
ሳምባችን ላይ ቫይረሱ ሲደርስ ለዛ ደግሞ ሰውነታችን ለመከላከል የሚያመነጫቸው ነገሮች አሉ። ሳይቶካይን የሚባሉ ኢንተርሊከን የሚባሉ እነሱና ቫይረሱ ነው እንግዲህ ሳምባ ላይ ጉዳት ሲያደርሱ፣ በተለይ ሳምባ ውስጥ በሁለቱም በኩል ጠባሳ መምጣት ሲጀምር ሳምባው ምቹ ሁለቱም አልፎ ደግሞ ሳምባችን ግን የተከፋፈለ ነው። ከአንድ በላይ ያሉትን ሶስት ክፍሎች አሉት። እሱም በሚጎዳበት ጊዜ አሁን ትንፋሽ ማጠሩ በጣም እየበረታ ይመጣል። በዚህ ደረጃ ሲቪየር ዲዚዝ እንለዋለን። ከፋ ይሆናል። ያ ወደ ሆስፒታል መግባት ያስፈልጋል። ሆስፒታል ከገቡት ውስጥ ግን ስንቱ ደግሞ ወደ ጽኑ ህሙማን ይሄዳሉ ስንል፣ ከዚያም ውስጥ አሁን አነስ ያለው ነው ጽኑ ህሙማን ክፍል። ሌላ ጊዜ ኦክሲጅን በመስጠት ፈሳሽ በመስጠት ለተወሰነ ጊዜ ሰውነታችን የተቆጣበትን ሁኔታ ማቀዝቀዝ ይቻላል። ከትንሽ ቀናት በኋላ ያ ሰው ሳምባውም ሪከቨር እያደረገ ኦክሲጅኑም ከፍ እያለ ይመጣል። ወደ ቤት የሚሄድበት ሁኔታ ይመጣል። ከተኙት ውስጥ ግን ደግሞ የሳምባ ምቹ በጣም ይበረታና ኦክሲጅን ኖርማሊ ኦክሲጅን የምንሰጥባት አንድች አይደለም ቀጭኑ አገማት፣ በእሷ ስንሰጥ ከፍ ማለት አይችልም ደም ላይ። አሁን ከዛ ከፍ ወዳለ ኦክሲጅን ደግሞ ደረጃው ማለት ለምሳሌ አሁን የምንተነፍሰው አየር 21% ኦክሲጅን ነው። እየጨማመርን ስንሄድ የኦክሲጅን ብዙ እየሰጠ ነው 50% ወደ 100% ደርሰን ደሙ ላይ ኦክሲጅኑን ከፍ ማድረግ ሲያቅተን ሳምባ ኦክሲጅን ለማስተላለፍ አቅቶታል።
ዶክተር አሰፋ አሁን ያሉት አድማጮች ግልጽ እንዲሆን ምናልባትም ኦክሲጅን የሚሰጥበትን ሁኔታ በሕክምና ተቋምም ያላዩ አድማጮቻችንም ጭምር ነው። አንድ ሰው በራሱ በተለመደው ጤናማ ሰው በሚተነፍሰው መንገድ ሰዎች መተንፈስ ያቅታቸው ለሰውነታችን አስፈላጊ የሆነውን ኦክሲጅን ቀደም ብለው በገለጹት ፕላስቲክ ወይም ቱቦ አማካኝነት የሚያደርገውን በዚህ መምሳቢያ ለአንዳንዶች እሱ ራሱ የማይሰራበት ይፈጠራል። ሳምባው የሚደርሰውንም ኦክሲጅን መቀበል ማስተላለፍ ያቅተዋል እያሉን ነው።
አዎ
ሳምባችን እንግዲህ ሌላ ጊዜ ደስፖንጅ ነገር ነው። ቀላል ነው ራሱ አየር የሞላው በጣም የተጣጣፈ ልክ የማር ሰፈፍ የሚመስል ነገር ነው ሳምባ። እንደው ሳምባ ሁለቱም ሲዘረጋ አንዴ ኳስ ሜዳን ነው የሚያከለው። ለምሳሌ አዲስ አበባ ስቴዲየም ነው የሚሞላው። ተጣጣፈ ነው በጣም በብዛት የተጣጣፈበት ምክንያት በጣም ቀጭን በመሆኑ ኦክስጅን ይመጣና ያለምንም ችግር ወደ ደም ይሄዳል። በዚህ በሽታ በሚጠቃበት ጊዜ ግን የማስተላለፍ ኃይሉ በጣም ይቀንሳል። ሳምባ ወዲያው የመጀማተር ብዙ ፈሳሾችን የመያዝ የመክበድ ነገር ስለሚያመጣ የምንሰጠው ኦክስጅን እንደዛ አስተላላፊነቱ ይቀርና እየጨመርን ብንሄድም ደም ላይ ወደ ላይ ከፍ የሚለው ኦክስጅን ለብል አናይም። በዚህ ጊዜ ነው እንግዲህ ወደሚቀጥለው ደረጃ የምንሄደው። ሰውም ሲተነፍስ በቃ ስራ ይሆነብታል። አየር ማስገባት ያቅተዋል። ትንፋሹ ይቆራረጣል። ከፍ እያለ በደቂቃ 30-40 ጊዜ መተንፈስ ጀምር ይችላል። አሁን ኦክሲጅን ዝቅ ሲል ሁሉንም የሰውነታችን ክፍል ስለሚነካ ወደሚቀጥለው እንደኛ በማስክ አድርገን ኦክሲጅን ለመስጠት እንሞክራለን። እሱ ኦክሲጅኑ ከፍ ማድረግ ከቻለ በዛ ይቀጥላል። ያ ካልሆነ ግን እንግዲህ የአይሲዩ ሰው እንደሚሰማ አሁን ሬስፕሬተር ቬንትሌተር ሲባል ብዙ ሰው ሊሰማ ይችላል። በቲዩብ የመተንፈሻ ቱቦ ባቻ ወይም ባስ በኩል ወደ መተንፈሻችን እንልካለን። በጎኑ ያለ መሽን የመተንፈሱን ስራ ለሰው ይሰራለታል።
ያ የአተነፋፈስ ስርዓት የሚካሄደው ከሰውነት ውጭ ነው።
አዎ፣ ምንድን ነው የምናደርገው? ይሄ ቲዩብ ሲገባና ሰው በማሽን ላይ ሲተነፍስ መድኃኒት ደግሞ ይሰጣል። ሰውየው ብዙ እንዳይታገል ከማሽኑ ጋር። ስለዚህ ያ መድኃኒት ልክ አሁን አንስቴጃ ሰጠ እንደምንሰጠው ማለት ነው። ሴዴሽን እንለዋለን። አንደኛ ለሰውየው ጥሩ አይነት ስሜት ያለመሰማት ነገር ነው በማሽኑ ላይ ያለው። ማስታወስም ኋላ እንዳይኖር እንዳይታገልም ሴዴት ይደረጋል። እናስተኛዋለን ማለት ነው። አንዳንዴ ከማስተኛት ባለፈው ሁኔታ ደግሞ አቅም እንዳይኖረው ማሽኑን ፓራላይዝ የሚያደርግ መድኃኒትም እንሰጣለን። ያን ባደረግንበት ጊዜ በማሽኑ ነው የምንረዳው። ማሽኑ ልክ እንደሌላ ጊዜ እንደ ሰውነታችን በደቂቃ 12 በደቂቃ 14 ስንት ጊዜ እንደሚተነፍስ ሴድ እናደርገዋለን። በአንድ ጊዜ ለትንፋሹ ምን ያህል ሲሲ ምን ያህል መጠን ያለው አየር ቢሰጠው ይሻላል ብለን በማሽኑ መለካት እንችላለን። ምን ያህል የኦክሲጅን ኮንሰንትሬሽን እንዳልኩት፣ ለምሳሌ ዝም ብሎ ያለን አየር 21% ነው፣ 100% እንስጥ ብለን በማሽኑ ማድረግ እንችላለን። ማሽኑ ደግሞ ሌላ ተጨማሪ የሚገፋ ፕሬሽር ይሰጣል። ለምን? ሳምባችን አንድ ቦታ ላይ ጠባሳ ኑሮ ሌላ ቦታ ላይ አሁንም ማስተላለፍ የሚችልበት ሁኔታ ሊኖር ይችላል እና ያን የሚገባውን አየር ጥሩ ወደ ሆነው ሊመራው ይችላል። የዚህ አይነት ክሪቲካል ኬር ሰፖርት ይባላል። የዚህ አይነት የትንፈስ አርገን ለዛ ለተጎዳው ሰው ሰውነቱ እንዲድን ነው የምናደርገው። ነገሮች በየደቂቃው ይቀያየራሉ። የአይሲዩ ኬር ሲሆን
በጠና የታመሙ ሰዎች ለማገገም የሚሰጠውን ሕክምና ነው እየገለጹ ያለው። ዶክተር አሰፋ ወደ ታሪኩም እስኪ መለስ እንበል። በተለይ ሳምባ ላይ የሚያደርሰው ጉዳት የበረታ መሆኑን ከሰዎች መልፈት ጋር መያያዙን በጠና የታመሙ ሰዎች ላይ በእርግጥም አደጋው ከፍ ያለ መሆኑን ስፋት እየተነገረ ነው። ይሄ ህመም እንደ አውሮፓውያኑ የዘመን አቆጣጠር በ2019 መጨረሻ በቻይናዋ ውሃን ከተማ በተከሰተበት ወቅት የኮሮና ቫይረስ ምንነቱ ባልታወቀበት ብርቱና አጣዳፊ የመተንፈሻ አካላት ችግር ተደርጎ ነበር የተወሰደው። የሳምባ ምችን ቅድም ጠቅሰዋል። ከሌሎች የሳምባ ምቾች በምን ይለያል? የኮሮና ቫይረስ ይከሰተው ይህ ሳምባ ላይ የሚደርሰው ችግር ምንድን ነው? መሰረቱስ ምንስ ነው? አንድ ሰው እንደው በቀላሉ ሊረዳ የሚችለው ነገር ካለ።
እንግዲህ አጠቃላይ ቫይረሶች ሳምባችንን ከፍ ባለ ሁኔታ የሳምባ ምች የማድረስ ጸባይ አላቸው። ምሳሌ ኢንፍሉዌንዛ የምንለው አሁን በብዛት ሳምባችንን አብዛኛው ቀላል በሽታ ሆኖ ነው የሚያልፈው። ግን በተወሰኑት ጠንከር በሚልበት ጊዜ አሁንም ሳምባችን ቫይረሱ በሚደርስበት ጊዜ ሰውነታችን የሚወስደው መልስ ነው። በብዛት ሳምባውን የሚጎዳው የሁለቱ ፍትጊያ ነው ያለ ከፍተኛ ጠባሳ በሳምባ ላይ የሚያመጣው። ይሄ ግን አሁን ኮሮና ቫይረስ እንግዲህ ከዚህ በፊትም የእሱ አይነት ዝርያዎች ከፍተኛ የሳምባ ምች በማምጣት አልፈዋል። ሚድል ኢስት ሬስፒሬተሪ ቫይረስ የሚባለውን ለምሳሌ እንደሱ ነው። ሳርስ የሚባለው የሳምባ መጎዳት በአጠቃላይ በሕክምና በዚህ ክሪቲካል ኬር ሜዲሲን በምንለው እጅግ በጣም የተለመደ ነገር ነው። በተለይ ሰው
አንዳንዱ ራሱ ቀጥተኛ ምንለው ሳምባን የሚጎዱ ነገሮች መጀመሪያ ልክ እንደዚህ አይነት ቫይረስ ሲገባ። ሌላው ግን ከሳምባ ውጪ የሚደረጉ ጉዳቶች ቢደርሱም ሰውነታችን የሚመልሰው መልስ ከፍተኛ ከሆነና ብዙ ኬሚካሎች የሚያመነጭ ከሆነ ሄደው ሳምባ ላይ ነው የሚያርፉት።
በደም ዝውውር ማለት ነው።
ሄደው የሳምባ ሴሎችን ነው አታክ የሚያረጉት። የዚህ እንግዲህ ቫይረስ ምንድነው? አንደኛ ፍጥነቱ ነው። ሳምባ ምች ላይ የሚያሳየው የመልስ መጠን ሲለኩ እነዚህ ሳይቶካይን የሚባሉ ነገሮች አሉ፣ ኢንተርሉክን የሚባሉ ነገሮች አሉ። በጣም ከፍ ባለ ሁኔታ ነው። አሁን አንዱ የቻይና ሐኪም ስንተው ልክ እንደ ቦምብ ነው እንዳለው ሳምባ ኦልሞስት የኦክሲጅን ማስተላለፊያ አይነት መሆኑ ይቀራል። ስፖንጅ መሆኑ እንደ ባሉን አይነት መሆኑ ይቀርና እንደ ሶሊድ አይነት ይሆናል።
ወደ ጠጣርነት ይቀየራል።
አዎ ይሆናል። ይሄ ነው እንግዲህ ግን አይሲዩ ውስጥ ገብቶ ሰፖርት ከተሰጠው ሁለተኛ ደግሞ ምንድነው ሳምባችን በዚህ ደረጃ ጉዳት በሚደርስበት ጊዜ ሌላውም የሰውነት ክፍላችን ይጎዳል። ደም ግፊት ዝቅ ማለት ሊመጣ ይችላል። ኩላሊት ይጎዳል። ከዚህ ያለፉት ነው እንግዲህ በጣም የጸና የሆነው ብዙ ኦርጋኖች በአንድ ጊዜ በሚቆጡበት ጊዜ ነው እንግዲህ ሰው ወደ ህልፈት የሚይዘው። የኦክሲጅን ሰፕላይ፣ የሜካኒካል ቬንትሌሽን ሰፖርት፣ ሌሎቹን ደም ግፊት ከፍ ማድረግ፣ ተጨማሪ ኢንፌክሽን ደግሞ ካለ ሊኖር ይችላል። ቫይረስ ሳምባውን በሚጎዳበት ጊዜ ትንሽ ቆይቶ ባክቴሪያዎችም ላይ